ላለፉት ተከታታይ ሳምንታት ምስጢረ ጥምቀትን ስንማማር መቆየታችን ይታወሳል። ለዛሬ የመጨረሻውን ክፍል ይዘንላችሁ ቀርበናል። ተከታተሉን።
የክርስትና በልጅ ለምን አስፈለገ? መምህር ስሙራ ላምራው እንዲህ ያብራሩልናል።
እንግዲህ ቤተ ክርስቲያናችን በኢየሱስ ክርስቶስ አምነን በክርስቶስ ክርስቲያን እንሆን ዘንድ ጥምቀት እንደሚያስፈልገን ዘኢተወልደ እማይ ወእመንፈስ ቅዱስ እይክልበዊ አውስተ መንግስተ እግዚአብሔር ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ይለናል በዮሐንስ ወንጌል ምዕራፍ 3 ላይ። ከዚህ ተነስተን ቤተ ክርስቲያናችን አበ እመሳንል ወላጆቻችንንና ዓለምን ራሳችንንም ሳናውቅ ተፈልገናለች። ለእግዚአብሔር እናስፈልገዋለን። ክርስትና እንነሳለን። የክርስትና አባት የክርስትና እናት ይኖረናል። እዚህ ላይ የሚነሳ ጥያቄ አለ። የክርስትና አባት አያስፈልገንም ሌላ ጥያቄ ነው። ህፃን ሳለን ወደ ክርስትናው ሄደን የክርስትና አባል መሆን አያስፈልገንም ሌላ ሁለተኛ ጥያቄ ነው። እንግዲህ ሁለቱን በአንድ መልክ ለመመለስ እንሞክራለን። የመጀመሪያው ጥያቄ አሁን ህፃናቱን እግዚአብሔር ይፈልጋቸዋል አይፈልጋቸውም የሚለውን ከመጻሕፍት ገኛለው ያይገኝሞ የሚለው ነው የሚሆነው ሐሳቡ። በማቴዎስ ወንጌል ምዕራፍ 19 ቁጥር 13 ላይ ስንመለከት ተክለውም ለህፃናት ይምጽዋቤ እስመ ለዘከመሉ ይእቲ መንግስተ እግዚአብሔር። መንግስተ እግዚአብሔር መንግስተ ሰማያት ልጅነት ሃይማኖት ለነዚህናትና ህፃናትናት ከልክሏቸው ይላል። ህፃናት ለእግዚአብሔር ያስፈልጉታል አያውቁም ተብሎ ከእግዚአብሔር ቤትና ከሃይማኖት ከክርስትና አይረቁም ይለዩ አይባሉ። ከዚህ አንጻር ይሄንን ቃል መሪ አድርገን ቤተክርስቲያናችን ህፃና ህፃናትን በ40ና በ80 ቀን ክርስትና እንዲነሱ ታዝዛለች። በፍታ ነገስትም ስንመለከት እንግዲህ ከዚህ ቃል በመነሳት አበው ወይም ሰለስቱ ምዕት 318 የቤተ ክርስቲያን አባቶች በአንቀጽ 3 ላይ ይህንን ነው የሚያዝዙት። ሁሉም የእግዚአብሔር ልጆች ክርስቲያኖች በ40ና በ80 ቀን ወደ እግዚአብሔር ቤት ሄደው ክርስትና እንዲነሱ ነው። ጥቅሙ ምንድን ነው ወይስ ለምን አስፈለገ? የክርስትና አባት የክርስትና እናት ለምን አስፈለገ የሚለውን ጥያቄ ደግሞ ስናየው ብዙ ማለት ይቻላል በአንድ መልኩ እናየዋለን። በወንጌል ላይ አንዱ እምነት ለሌላው የአንዱ ጸሎት ለሌላው እንደሆነ በብዙ የሐዲስ ኪዳንና የብሉይ ኪዳን ክፍሎች እንመለከታለን። ስለዚህ ህፃናቱ ማወቅ መመስከር መናገር የማይችሉ ከመሆናቸው አንጻር በወላጅ ወደ ቤተ ክርስቲያን ይሄዳሉ። አሁንም ደግሞ ባወቁ ሰዎች እድሜያቸው ገፋ ባሉ ሰዎች የክርስትና እናት የክርስትና አባት አማካኝነት ትምህርት ሃይማኖት እንዲማሩ የቤተ ክርስቲያኒቱን ትምህርት ተምረው ከህፃንነት ጀምራ የጠራቻቸውን ቤተ ክርስቲያን እንዲያውቁ በህፃንነት የህፃናት ትምህርት ጎልማሶች ሲሆኑ የጎልማሳ ትምህርት በአጠቃላይ ስርዓተ ቤተ ክርስቲያንን እንደየደረጃቸው እንዲያውቁ የክርስትና እናት የክርስትና አባት ያስፈልጋል። አንደኛ መልኩ ይሄ ሲሆን፣ በሁለተኛ መልኩ ማመን ለማይችሉት እምነት ይዘው መቅረባቸው ነው። ይህንንም ከልብ አንቅተን እንዲሁ ህሊናችን የነገረንን ፈጠራ አምጥተን ሳይሆን የምናደርገው በመጻሕፍት ያለውን የእግዚአብሔር ቃል መሰረት አድርገን ነው። በማርቆስ ወንጌል ምዕራፍ 5 ቁጥር 36 እንዲሁም በዚሁ ወንጌል ምዕራፍ 9 ቁጥር 24 ላይ ስንመለከት አንዱ ለሌላው እምነት እየሆነ አንዳንዶችን ከበሽታቸው ሌሎችንም ካለባቸው ችግር አላቋቸዋል። ያንዱ እምነት ለሌላው በተለይም በማቴዎስ ወንጌል ምዕራፍ 15 ቁጥር 1 ጀምረን ስንመለከት ሰፋ ያለ ታሪክ እናገኛለን። ስለ ከነአናዊቷ ሴት ከአህዛብ ወገናት ስለ ልጇ መዳን ስትል ግን አንቺ ከእስራኤል ወገን አይደለሽም ስለዚህ ለአንቺ ድህነት እኔ አልመጣሁም ሲላት እሷ በእምነት የመለሰችለት ቃል አለ። ይህ እምነቷ ክርስቶስን ማመኗ ለልጇ ድህነት ለልጇ ፈውስ ሆኖላታል። እንግዲህ አሁን ባየናቸው መጽሐፍ ቅዱስ ክፍሎች በአጠቃላይ አንዱ ለአንዱ እምነት እያመነ እንደ ዳነ የሚያስረዳን ነው። በተለይ ደግሞ በማርቆስ ወንጌል ላይ ያሉትን ሁለቱንም ምዕራፎች ስንመለከታቸው በሽታቸው የጸናባቸው ባጋንንት የተያዙት
ክርስቶስን የማያውቁት ሰዎች በዘመዶቻቸው በኩል እምነትን አምነው እንደዳኑ የበሽተኛው መፈወስ የበሽተኛው መዳን ወደ ጤናው መመለስ በአመልካቹ በኩል እየታየ ክርስቶስ እንደ እምነት ሆኖልሃል ሂድ ይለው ነበር። ስለዚህ ምን ለማለት ነው? በሽማግሌዎቹ በኩል የክርስትና አባት እንሆናለን የክርስትና እናት እንሆናለን ብለው በሚቀርቡት አዋቂዎች በኩል ለህፃናቱ የሚደረግላቸው የሚሰጣቸው ልጅነት አለ ለማለት ነው። ያንዱ እምነት ለሌላው ይሆናል። ስለዚህ በዚህ መልኩ ቤተክርስቲያናችን ህፃናት ክርስትና መነሳት አለባቸው። ወላጅ በስጋ የወለዳቸው ከስጋ ተወለዱ እንጂ በመንፈስ ስላልተወለዱ መንፈሳዊ አባት መንፈሳዊ አሳዳጊ መንፈሳዊ መካሪ ያስፈልጋቸዋል። ስመ ዘተወልደም ስጋ ስጋው እቱ ነው የሚለው ከስጋ የተወለደ ስጋ ነው። ስለዚህ በመንፈስ የሚወልዳቸው የመንፈስ አባት የመንፈስ እናት ያስፈልጋቸዋል። በእነሱ እምነት በኩል ደግሞ እግዚአብሔር ይናዩታል። የእግዚአብሔር ልጆች እንዲሆኑ አንዱ ላንዱ እምነት ቤዛ ሊሆን ስለሚችል ስለዚህ ለክርስትና አባት ለክርስትና እናት ምንጫችን መጽሐፍ ቅዱሳዊ መሆኑ በእነዚህ አጭር ጥቅሶች መረዳት እንችላለን።
ጥምቀት በውሃ ለምን ሆነ? ጌታም ጌትነቱን ለመግለጽ ለምን በወተት በማር አልተጠመቀም? እኛስ ለምን በውሃ ብቻ እንጠመቃለን? በማር በወተት ለምን አላደረገውም? የሚል ጥያቄ በአንዳንዶች ዘንድ ይነሳል። የዚህ ምክንያት እንደሚከተለው ነው። በኖህ ዘመን ፍጥረት ሁሉ በውሃ ጠፍቶ ነበር። ከዚህ የተነሳ ውሃ ለማዕት እንደተፈጠረ ይታሰብ ነበር። ዳሩ ግን ውሃ ለምህረትና ለድህነት የተፈጠረ መሆኑን ለማሳየት ጌታም ጥምቀቱን በውሃ አድርጓል። እኛም በውሃ ተጠምቀን ድህነት እንድናገኝ አስገንዝቦናል። ማርና ወተት በማንኛውም ሰው ቤት አይገኙም። ውሃ ግን በሁሉም ቦታ በሁሉም ቤት ይገኛል። ጥምቀት በማር ወይም በወተት እንዲሆን ቢደረግ ኖሮ ድህነት ለሀብታሞች ብቻ በሆነ ነበር። አሁን ግን በሁሉም ቤት በሚገኝ ውሃ በማድረጉ ጥምቀት ለሀብታም ለድሃ ሳይባል ለሁሉም እኩል እንዲደርስ መደረጉን እንረዳለን። ሌሎች ፈሳሾች በአትክልት ላይ ቢያፈሷቸው አትክልት ያደርቃሉ እንጂ አያለመልሙም። ውሃ ግን ያለመልማል። እናንተም በውሃ ብትጠመቁ ልምላሜ ስጋ ልምላሜ ነፍስ ታገኛላችሁ ሲል ነው። ማርና ወተት ልብስ ቢያጥቡባቸው እድፍ አያጠሩም፣ ውሃ ግን ያጠራል። ከኃጢአት እድፍ በውሃ ተጠምቃችሁ ትጠራላችሁ ለማለት ውሃ መልክን ያሳያል። እናንተም በውሃ ብትጠመቁ የስላሴን መልክ በመንፈስ ታያላችሁ ሲል ነው። ውሃ እሳት ያጠፋል። እናንተም በውሃ ተጠምቃችሁ የልጅነትን ጸጋ ካገኛችሁ ከገሃነመ እሳት ትድናላችሁ ሲል ነው። ውሃ ከጽንፍ እስከ ጽንፍ ይደርሳል። ጥምቀትም ከጽንፍ እስከ ጽንፍ ተዳርሷል።
ሰዎች በማን ስም ሊጠመቁ ይገባል?
ሌላኛው እንግዲህ በስላሴ የሚሰጠንን መንፈሳዊ ልጅነት እንዴት እናገኛለን? እንዴት እንጠመቃለን? የሚለውን እናያለን። ምንጫችን መሰረታችን መጽሐፍ ቅዱስ ነው የሚሆነው። ብዙ ማለት ብዙ መጥቀስ ይቻላል፣ ግን ቅን ህሊና ላለው ከበቂ በላይ የሆነ ነገር ይሆናል። በማቴዎስ ወንጌል ምዕራፍ 28 ከቁጥር 20 እስከ መጨረሻ ያለውን የእግዚአብሔር ቃል ስንመለከተው በአብና በወልድ በመንፈስ ቅዱስም ማጥመቅ እንዳለባቸው ለደቀ መዛሙርቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ከዚህ አንጻር መጠመቅ የሚያስፈልገን በአብ በወልድ በመንፈስ ቅዱስም መሆኑን በዚህ በጌታችን በኢየሱስ ክርስቶስ ትእዛዝ እንረዳለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ አሁን ይህንን ጊዜያዊ በሆነ ወይም ደግሞ በፈለጉት ሲፈልጉ በአብ ካልፈለጉ በወልድ ካልፈለጉ በመንፈስ ቅዱስም ብቻ እንዲያጠምቁ አይደለም፣ ገነጣጥሎ አይደለም የነገራቸው። በአንድ ጊዜ በአብ በወልድ በመንፈስ ቅዱስም አጥምቋቸው ወናሁዋነ ሄሉ ምስሌክሙ በኩሉ መዋይል እስከ ህልፈተ ዓለም እኔም እነሆ እስከ ዓለም ፍጻሜ ድረስ አብሬያችሁ ነኝ አላቸው። ይህ ማለት እንግዲህ ስንጠመቅ የምንጠመቅ በአብ በወልድ በመንፈስ ቅዱስም መሆኑን የሚያመላክተን ቃል ነው። ከዚህ በተለየ ሁኔታ አንዳንድ የሐዲስ ኪዳን መጻሕፍቶችና ሌሎችም የኢየሱስ ክርስቶስን ስም ብቻ እያነሱ በኢየሱስ ክርስቶስ ስም እንጂ በአብና በመንፈስ ቅዱስ ወይም ደግሞ በሌላ ስም መጠመቅ አያስፈልግም ይላሉ። ሁለት ምክንያቶችን እናያለን። መጠመቅ አያስፈልግም የሚሉት እንግዲህ ለራሳቸው የሆነ ምክንያት ሊኖራቸው ይችላል፣ ግን ሐሳቡ በጣም የደከመና መጽሐፍ ቅዱሳዊ ምስጢር የሌለው እንደሆነ ለማየት የሚያስችለንን ሐሳብ እናያለን። ሰዎቹ በኢየሱስ ክርስቶስ ስም እንጂ በሌሎች ስም ጥምቀት አያስፈልግም ይላሉ። እንደ ምክንያትም በሐዲስ ኪዳን ውስጥ አንዳንድ የጌታችን የመድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርት በኢየሱስ ክርስቶስ ስም ተጠመቁ የሚለውን ቃል ስለተናገሩ ማጥመቅ የሚገባን በዚህ ስም ነው ይላሉ። አንድ ጥያቄ አለ። ኢየሱስ ክርስቶስ ቀደም ሲል በጠቀስነው በማቴዎስ ወንጌል ላይ በአብና በወልድ በመንፈስ ቅዱስ ስም አጥምቁ ብሏል የሚለውን እንኳን ጥያቄ ብናነሳ መልስ አይኖረውም። በሁለተኛ ደረጃ ግን ስንሄድ በኢየሱስ ክርስቶስ ስም ደቀ መዛሙርቱ እውነት ነው ተጠመቁ ይላሉ። ህዝቡን ወደ ወንጌል ወደ ክርስትና እንዲገቡ ህዝቡን አስተምረዋል። አንድ ምክንያት አለ። በኢየሱስ ክርስቶስ ስም ብቻ እንዲጠመቁ ያዘዙበት ቀኖና ወይም ዶግማ ሳይሆን ያን ጊዜ ኢየሱስ ክርስቶስ ስጋ ለብሶ ከእመቤታችን ከድንግል ማርያም ተወልዶ ወንጌል በሚያስተምርበት በሚሰብክበት ጊዜ ሰዎቹ የዮሴፍና የማርያም ልጅ እንጂ የአብ ልጅ አይደለም አምላክ አይደለም ብለው ኢየሱስ ክርስቶስን እንደ ሰው እንደ ሩቅ ብእሲ ወይም እንደ ተራ አምላክነት እንደሌለው ሰው ይቆጥሩት ስለነበር ሐዋርያት የሚያነጣጥሩት የኢየሱስ ክርስቶስን አምላክነት መስበክ ላይ ነው። ስለዚህ ኢየሱስ ክርስቶስን ለህዝቡ ለማስተዋወቅ የባህሪ አምላክ እንደሆነ የጌቶች ጌታ እንደሆነ በሱ ስም ቢጠመቁ በሱ ስም ቢያምኑ ህይወት መድኃኒት እንደሆነ ለማስረዳት በኢየሱስ ክርስቶስ ስም ተጠመቁ ይላል። ምክንያቱም በጊዜው የነበረው የልቡናቸው ችግር ኢየሱስ ክርስቶስን አምላክ አይደለህም የሚል ስለነበር ማለት ነው። ከዚህ ተነስተ ደቀ መዛሙርቱ በኢየሱስ ክርስቶስ ስም ተጠመቁ ብለዋል። አንደኛው ምክንያት ይሄ ነው። ሌላኛውና ሁለተኛውን መፍትሄ ስንመለከተው ደግሞ ደቀ መዛሙርቱ በጌታችን በኢየሱስ ክርስቶስ ስም ብቻ አጠመቁ የሚለውን ጥያቄ እንዲህ እናየዋለን። ከመጻሕፍት አንጻር ጌታችን ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ጋር አንድ ስልጣን እንዳለው መጻሕፍት ደግሞ ደጋግመው ይናገራሉ ይመሰክራሉ። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስን ቅዱስ ሉቃስ በሐዋርያት ሥራ እንዲህ ሲል ጽፎለታል። ምዕራፍ 2 ቁጥር 24 ላይ ይህን ኢየሱስን እግዚአብሔር ከሞታል ለይቶ አስነሳው። አሁን ኢየሱስ ክርስቶስን አስነሳው ሲል ኢየሱስ ክርስቶስ እንደነ አላዛር እንደ ሌሎች ሙታን የእግዚአብሔር አብን ኃይል አስነሽነት የሚሻ ደካማ ፍጡር ነው ለማለት አይደለም። እዚህ ላይ የምናየው ነገር ቢኖር ኢየሱስ ክርስቶስን ሲናገር አብን መንፈስ ቅዱስን እየተናገረ መሆኑን ነው። ደግሜ ለዋለሁ ስለ ኢየሱስ ክርስቶስ ወይም ደግሞ ከሶስቱ ከአብ ከወልድ ከመንፈስ ቅዱስ ባንዱ ከተናገረ ስለ ሁለቱ እየተናገረ እንደሆነ ልብ ልንል ያስፈልጋል። እግዚአብሔር አስነሳው ይላል። እውነት ነው። እግዚአብሔር ማለት የሶስቱ ስም ነው። አንሰ ሶበአብ እግዚአብሔር እብል በእንታ አብ ወልድ መንፈስ ቅዱስ። እኔ እግዚአብሔር ስለ አብ ስለ ወልድ ስለ መንፈስ ቅዱስ እናገራለሁ ብሏል ሊቁ። ከዚህም ደግሞ ከመጻሕፍተ ሐዲሳት ሐዋርያው ዮሐንስ በምዕራፍ 1 ቁጥር 1 ላይ ስንመለከት እግዚአብሔር ማለት የሶስቱም ስም እንደሆነ ይነግረናል ያስተምረናል። ስለዚህ እግዚአብሔር አስነሳው ሲል የማስነሳት ስልጣን ለአብ አለው ለወልድ አለው ለመንፈስ ቅዱስ አለው። ባንዱ በኩል ስለ ሁለቱ መናገር ይቻላል። ባንዱ በኩል ስለ ሁለቱ መናገር ይቻላል። ለምሳሌ አሁንም ቀደም ሲል በጠቀስነው በዮሐንስ ወንጌል ምዕራፍ 3 ላይ ስንመለከት ዘይተወልደ እማ ወመንፈስ ቅዱስ ነው የሚለው። ከውሃና ከመንፈስ ቅዱስ ያልተወለደ የእግዚአብሔርን መንግስት ሊወርስ አይችልም ነው የሚለው። መንፈስ ቅዱስን ብቻ አነሳ። አሁን ከአብ ልደት የለም ከወልድ ልደት የለም ለማለት አይደለም። ሐዋርያው ይህንን የተናገረ ከውሃና ከመንፈስ ሲል በመንፈስ ቅዱስ በኩል ስለ አብና ስለ ወልድ እየተናገረ ነው። ምክንያቱም እኛ ሰዎች አምነን ስንጠመቅ የምንወለድ ከአብ ከወልድ ከመንፈስ ቅዱስ እንጂ ከአንዱ ብቻ አይደለም። ወንጌላዊው ግን ሲጽፍ ከመንፈስና ከውሃ ወይም ከውሃና ከመንፈስ ያልተወለደ ብሎ በአንዱ ብቻ ነው የተናገረ። አሁን በአንዱ በኩል ስለ የትኛውም እየተናገረ ነው? ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ፣ ስለ ሶስቱም ይነገራል ማለት ነው። በአጠቃላይ ለስላሴ ሶስት አካል ሶስት ስም ሶስት ግብር አላቸው እንጂ ሶስት ስልጣን ሶስት መለኮት የላቸው። ይህንን እግዚአብሔርን ኢየሱስ ክርስቶስ ሌላ አብ ሌላ መንፈስ ቅዱስ ሌላ እያለ መከፋፈል ሳይሆን አንድ ላይ አድርገን አንድ አምላክ ብለን አምነን በአብ በወልድ በመንፈስ ቅዱስ ስም ተጠምቀን ልጅነትን ማግኘት እንዳለብን መጽሐፍ ይመሰክራል ያስረዳል። በኢየሱስ ክርስቶስ ስም ብቻ አይደለም መጠመቅ የሚያስፈልገው፣ በአብ በወልድ በመንፈስ ቅዱስ ስም ነው። ባንዱ ብቻ ድህነት ባንዱ ብቻ ልጅነት የለምና ለማለት ነው። እግዚአብሔር ይስጥልን።
በሚቀጥለው ክፍለ ጊዜ ምስጢረ ቁርባንን ይዘንላችሁ እንቀርባለን።